በዋናነት ግን እንግዲህ በህገ መንግስቱ የተረጋገጠ የመገናኛ ብዙሃን ነጻነት የበለጠ እንዲስፋፋ እንዲዳብር እና ሙያው የሚጠይቀውን ስነምግባር ጠብቆ እንዲሰራ ለማስቻል ነው።
በቅርቡ ህጋዊ ማረጋገጫ አግኝቶ ስራውን በጀመረው አዲሱ የኢትዮጵያ መገናኛ ብዙሃን ምክር ቤት ከስራ አስፈጻሚ አባላቱ አንዱ አቶ ታምራት ኃይሉ ናቸው። ሙሉ ቅንብሩ ዜናውን ተከትሎ ይቀርባል። የፕሮግራሙ ተከታታዮች በጉጉት የምትጠባበቁት በደሳለኝ መኮንን ተዘጋጅቶ የሚቀርበው የሙዚቃ ቃናም ከሳምንቱ የቢልቦርድ ሰንጠረዥ ምርጦቹ ጋር እያዝናና ሊያማሸን በመጠባበቅ ላይ ይገኛል። ሰላም ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከቅዳሜ ሐምሌ 27 2011 ዓ.ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ፕሮግራሙን ታቀናብርልናል ለች። አሁን ወደ ቀዳሚው የሰዓቱ የዓለም ዜና ነው በቀጥታ የምናልፈው። መልካም ምሽት።
ጤና ይስጥልኝ፣ እንደምናመሻችሁ። የምሽቱን ዜና የማሰማችሁ ቆንጂት ታዬ ነኝ። የሱዳኑ የሽግግር ወታደራዊ መንግስትና ተቃዋሚ መሪዎቹ ሀገሪቱን ወደ ሲቪላዊ አስተዳደር የሚያሻግር ለሶስት ዓመታት የሚዘልቅ የሽግግር መንግስት ሊያቋቁሙ መስማማታቸው ተሰምቷል። ይህንን ዛሬ ቅዳሜ ያስታወቁት የአፍሪካ ህብረቱ የሱዳን ሸምጋይ መሐመድ ሐሰን ሌባት ናቸው። የሽግግር መንግስት ምስረታው ቴክኒካዊ አፈጻጸም ዙሪያ ድርድሩ እንደሚቀጥል ነው የሚጠበቀው። ስምምነቱ ነገ እሁድ ይፈረማል ተብሎም ይጠበቃል። የነጻነትና የለውጥ ንቅናቄው ልዑካን እንዲሁም የሽግግር መንግስቱ ተወካዮች ምሽቱን በህገ መንግስታዊ ድንጋጌው ላይ ሲነጋገሩ ቆይተዋል። በህብረቱ ሸምጋይ ቡድንና በሁለቱ ወገኖች ስም ከስምምነት መድረሳቸውን በደስታ እገልጻለሁ ነው ያሉት ሌባት። ሱዳን ለረጅም ጊዜ ስልጣን ላይ የቆዩት መሪዋ ኦመር አልበሽር ከስልጣን ከተወገዱ ወዲህ ስልጣን ለሲቪል አስተዳደር እንዲሰጥ በሚጠይቁ ተቃዋሚዎች ተቃውሞ መቆየቷ የሚዘነጋ አይደለም። ሊቢያ ውስጥ ሶስት የፍልሰተኞች ማቆያ ማዕከሎች መዘጋታቸው አስደስቶናል። ይሁን እንጂ በሀገሪቱ ያሉት ስደተኞች፣ ፍልሰተኞችና ጥገኝነት ጠያቂዎች የት ናቸው? መጻይታቸውስ ምንድን ነው የሚሆነው? የሚሉት ጥያቄዎች አሁንም ያሳስቡናል ሲል የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን አስታወቀ። የዩኤንኤችሲአር ቃል አቀባይ አንድሬ ማሄቺክ ለቪኦኤ በሰጡት ቃል ስደተኞቹ የት እንዳሉ አናውቅም ብለዋል። አሁንም የሚሰሩ 19 የማቆያ ማዕከሎች በሊቢያ እንዳሉና በዘፈቀደ ታፍሰው የታሰሩት ቁጥር ወደ 5000 ገደማ እንደሚደርስ እናውቃለን ነው ያሉት የተባበሩት መንግስታት ድርጅቱ የስደተኞች ኮሚሽነር ቃል አቀባይ። ዩናይትድ ስቴትስ ባለመካከለኛ ርቀት ተወንጫፊ ሚሳይሎች እስያ ውስጥ እንድትተክል የሚፈልጉ መሆናቸውን የመከላከያ ሚኒስትሩ ማርክ ኤስፐር አስታወቁ። ሚኒስትሩ በዩናይትድ ስቴትስ መከላከያ ሚኒስትርነት የመጀመሪያቸው በሆነው ዓለም አቀፍ ጉብኝት ለጋዜጠኞች በሰጡት ቃል መሳሪያዎቹን መትከል አስፈላጊ የሆነበት በኢንዶ ፓሲፊክ አካባቢ ስፋት ያለው ርቀት መድረስ የሚችል በመሆኑ ነው ብለዋል። ዩናይትድ ስቴትስ ከአሁን ቀደም ከ500 እስከ 5500 ኪሎ ሜትር ርቀት ተወንጫፊ ሚሳይሎችን ልትተክል ያልቻለችው ከበርካታ ዓመታት በፊት ከቀድሞዋ ሶቪየት ሕብረት ጋር በተፈረመው የኒውክሌር መሳሪያ ቅነሳ ውል ምክንያት ሲሆን ትናንት ዋሽንግተን ሩሲያ ውሉን ጥሳዋለች በሚል ምክንያት ራሷን ከውሉ ማውጣቷ የሚታወቅ ነው። ዩናይትድ ስቴትስና ታሊባን ዛሬ ቅዳሜ ካታር ዋና ከተማ ዶሃ ላይ ያካሄዱት የሰላም ንግግር ስምምነት ላይ ሳይደረስ አብቅቷል። ድርድሩ ነገ እሁድ ይቀጥላል ተብሏል። ዶሃ የምትገኘው የቪኦኤ ዘጋቢ አይሻ ታንዚም እንደገለጸችው የዛሬው ድርድር 2 ሰዓት ተኩል ገደማ የወሰደ ሲሆን ከፍጻሜው በኋላ ሁለቱም ወገኖች አስተያየት አልሰጡበትም። ከድርድሩ አስቀድሞ ግን ሁለቱም ወገኖች ስምምነት ላይ ለመድረስ ተቃርበናል ማለታቸውን ነው የቪኦኤዋ ሪፖርተር ያመለከተችው። ከቻይና ጋር የንግድ ጦርነቱ ሊባባስ ነው በሚል ስጋት የተነሳ የሁለት ዋና ዋና የአሜሪካ የአክሲዮን ገበያ ዋጋ ሰንጠረዦች ማቆልቆላቸው ተገልጿል። የትናንቱ በዚህ የአውሮፓውያን ዓመት ከተከሰቱት የዋጋ ውድቀቶች ሁሉ ትልቁ መሆኑ ነው የተነገረው። S&P 500 እና ናዝዳክ የተባሉት ሰንጠረዦች የ3.1 እና የ3.9 የዋጋ ማሽቆልቆል ማሳየታቸው ነው የተዘገበው። ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና አድምጠናል። አሁን በቀጥታ ወደ ቀዳሚው ቅንብር የኢትዮጵያ መገናኛ ብዙሃን ምክር ቤት ህጋዊ ማረጋገጫ አግኝቶ ስራ ጀምሯል። የምክር ቤቱም አባላት በግልና በመንግስት የመገናኛ ብዙሃን የሚሰሩ ጋዜጠኞችና እንዲሁም የሙያ ማህበራት አባላት መሆናቸው ይታወቃል። ምክር ቤቱ ሊያሳካ ካቀዳቸው ጉዳዮች አንዱ ጋዜጠኞች ሙያው የሚጠይቀውን ስነ ምግባር ጠብቀው እንዲሰሩ ማስቻል ነው። ይህን የገለጹልን ከምክር ቤቱ ስራ አስፈጻሚ አባላት አንዱ ቀደም ብለን በመግቢያው ያስተዋወቅናቸው አቶ ታምራት ኃይሉ ናቸው። ትዝታ በላቸው በዚህ በዋሽንግተን ዲሲ ጉብኝታቸው ወቅት አቶ ታምራት ኃይሉን ወደ ስቱዲዮ ጋብዛ አወያይታለች። ቀጥሎ ይቀርባል።
አቶ ታምራት ኃይሉ የቁም ነገር መጽሔት ባለቤትና አዘጋጅ እንዲሁም የኢትዮጵያ መገናኛ ብዙሃን ምክር ቤት ስራ አስፈጻሚ አባል፣ እንኳን ደህና መጣህ ወደ ዋሽንግተን ዲሲ።
ትዝታ፣ እንኳን ደህና ቆየሽኝ።
በአጋጣሚ አዲስ አበባ አግኝተህ እንደገና ከቁም ነገር መጽሔት በተጨማሪ ሬዲዮ ላይ ይዘህ አስለፍልፈኛል እና የእኔ ተራ ነው ማለት ነው ዛሬ።
አሁን የአንቺ ተራ ነው።
አመሰግናለሁ ስለ ትብብርህ። እስቲ መጀመሪያ የኢትዮጵያ መገናኛ ብዙሃን ምክር ቤት መቼ ተመሰረተ? እነማን ናቸውስ መስራቾቹ?
እሺ፣ እንግዲህ የኢትዮጵያ መገናኛ ብዙሃን ምክር ቤት የዛሬ 3 ዓመት ነው የተመሰረተው። እንግዲህ ህጋዊነቱን በተመለከተ የሚያነጋግር ነገር አለው። ሲመሰረት የዛሬ 3 ዓመት የተለያዩ መገናኛ ብዙሃን የመንግስትም የግልም የሙያ ማህበራትም የጋዜጠኞች ሙያ ማህበራትም ሆኖ በተባበሩት መንግስታት ድርጅት አዳራሽ ኢሲኤ ውስጥ ማለት ነው የተመሰረተው። እንደ ተመሰረተ እንግዲህ ዋናው የተደረገው ነገር ምንድን ነው? የመተዳደሪያ ደንቡ እንዲጸድቅ ተደረገ። በዋናነት ደግሞ ይሄ የመገናኛ ብዙሃን ምክር ቤቱ የሚመራበት የጋዜጠኞች የስነ ምግባር ደንብ እሱ ለውይይት ቀርቦ እንዲጸድቅ ተደረገ። እንግዲህ ይሄ የፕሬስ ካውንስል ወይም የመገናኛ ብዙሃን ምክር ቤት የተቋቋመው ከመንግስት የመንግስት መገናኛ ብዙሃን አሉበት፣ የግል መገናኛ ብዙሃን አሉበት፣ ከዛ ደግሞ የጋዜጠኞች የሙያ ማህበራት አሉበት። እነኚህን በማቀፍ የዛሬ 3 ዓመት ተመሰረተ። ነገር ግን ምዝገባ ማግኘት አልቻለም። ህጋዊ ምዝገባ ማግኘት የሚቻለው እንግዲህ ሲመሰረት እንደ ማንኛውም መንግስታዊ ያልሆነ ድርጅት ኤንጂኦ ሆኖ ነው የተመሰረተው። ነገር ግን ይህንን መመዝገብ የሚጠበቅበት በወቅቱ የነበረው የበጎ አድራጎት እና ማህበራት ምዝገባ ኤጀንሲ በተለያየ ምክንያት መሰናክሎችን በመፍጠር ለሶስት ዓመት ያህል ነገ ዛሬ እየተባለ በግልጽ የተሰጠን ምክንያት የለም። ግን አንዳንድ የሚጠቀሱ የህግ አንቀጾች አሉ። እንደምታውቂው በኢትዮጵያ ህገ መንግስት መሰረት መደራጀት መብት ነው እና ለመደራጀት የተለያዩ ሰዎች ለሆነ አላማ ተሰባስበው ማህበር ማቋቋም ይችላሉ፣ ድርጅት ማቋቋም ይችላሉ፣ ትርፋማ ያልሆነ ማለት ነው። በዛ መሰረት ነበር ጥያቄ ያቀረብ ነው። ግን በተለያየ ምክንያት ሳይመዘግቡን ቀሩ። አሁን ለውጡ ከመጣ በኋላ ራሱ መስሪያ ቤቱ በአዲስ መልክ አዋጁ እንዲስተካከል ተደረገ። ይሄ ለእኛ ብቻ ተብሎ ሳይሆን እንደምታውቂው ብዙ የኤንጂዎችም ከስራ ውጭ ሆነው ነበረ። እንደዛ ሆነው ነበረ። ለሁሉም ሊሆን በሚችል መልኩ ሲስተካከል አሁን አዋጁ የወጣው መስከረም ገደማ በነጋሪት ጋዜጣ ታትሞ እንደወጣ ከዛ በኋላ ህጋዊ ሰርተፍኬት አግኝተን አሁን ስራ ተጀምሯል።
እንኳን ደስ ያላችሁ። እስቲ የተመሰረተበትን አላማ ንገረኝ። የኢትዮጵያ መገናኛ ብዙሃን ምክር ቤት እንግዲህ እንዳልከው የመንግስትም አለበት፣ መንግስታዊ ያልሆኑ ድርጅቶችም አሉበት፣ የግል ጋዜጠኞችም አሉበት። የተመሰረተበት አላማ ምንድን ነው?
እንግዲህ አላማው በዋናነት የኢትዮጵያ መገናኛ ብዙሃን ምክር ቤት የተለያዩ ዓላማዎችን ይዞ የተመሰረተው። በዋናነት ግን እንግዲህ በህገ መንግስቱ የተረጋገጠ የመገናኛ ብዙሃን ነጻነት የበለጠ እንዲስፋፋ እንዲዳብር እና ሙያው የሚጠይቀውን ስነ ምግባር ጠብቆ እንዲሰራ ለማስቻል ነው በዋናነት እንግዲህ የሚሰራው። በህገ መንግስቱ የተረጋገጠ የመገናኛ ብዙሃን ነጻነት እንግዲህ ሰፊ ነው። በአንቀጽ 29 ላይ የተመሰረቱ ገለልተኛና ነጻ ሆኖ ሚዲያ መስራት አለበት ይላል ህገ መንግስቱ። ይሄንን ወደ ተግባር ለማዋል ብዙ መሰናክሎች አሉ ኢትዮጵያ ውስጥ እንደሚታወቀው። እሱን ተቋቁሞ እነኚህ የህትመትም የብሮድካስት ሚዲያዎችም የጋዜጠኞች ሙያ ማህበራትም አንድ ላይ ሆነው የጋዜጠኝነት ስነ ምግባር በማስጠበቅ ለበለጠ የጋዜጠኝነት ሙያ እየዳበረ እንዲሄድና ልክ እዚህ ሀገር እንግዲህ እንደምታውቂው ይሄ ሚዲያ አራተኛ መንግስት ነው። የአራተኛ መንግስትን ሚና መጫወት በሚያስችል ቁመና ላይ መፍጠር የግድ ያስፈልጋል። ነገር ግን በዛ ቁመና ላይ ካልተገኘን መንግስትም ሊሰማን አይችልም፣ የህዝብና መንግስትንም ድልድይ ሆኖ መስራት አይችልም። ስለዚህ ተደማጭ እንዲሆንና ሚዲያው የሚገባውን ሮል መጫወት እንዲችል በዚህ ላይ ያጠነጠነ አላማን ይዞ ነው የሚሰራው።
እንግዲህ ያን ለማድረግ የሙያውን ስነ ምግባር ማሳደግና ማስጠበቅ ነው የሚያስፈልገው። እናንተ ደግሞ የመንግስት መገናኛ ብዙሃንም አባል ናቸው፣ ድርጅቶችም አባል ናቸው፣ ግለሰቦችም አባል ናቸውና ይህን እንዴት ነው የምትቆጣጠሩት? ይሄ መስፈርት ከሆነ
እንግዲህ ምንድነው እንዳልኩሽ በመተዳደሪያ ደንቡ ላይ እነኚህ ሶስት አካላት አባል መሆን ይችላሉ። የሚዲያ ስራ ላይ የተሰማሩ መሆን መቻል አለባቸው፣ ወይም ከጋዜጠኝነት ስራ ጋር የተያያዘ የሙያ ማህበራት ናቸው አባል የሚሆኑት። እና ሁላችንም የሚያገናኘን ነገር ምንድነው? ይሄ የጋዜጠኝነት የሙያ ስነ ምግባር የማስጠበቅ ጉዳይ ነው። ስለዚህ በመንግስት መገናኛ ብዙሃን ውስጥ ያሉ ጋዜጠኞች፣ በግል መገናኛ ብዙሃን ውስጥ ያሉ ጋዜጠኞች፣ እንደዚሁም በግላቸው የሚሰሩ ቢሆኑ ነገር ግን የጋዜጠኞች ሙያ ማህበራት አባል የሆኑ ጋዜጠኞች ይህን የስነ ምግባር ደንብ የመጠበቅ ግዴታ አለባቸው። የውዴታ ግዴታ እንበለው እንግዲህ ግዴታውን በፈቃደኝነት የሚመዘገቡና አባል የሚሆኑ ስለሆነ ይህን የስነ ምግባር ደንብ የመጠበቅ የሙያ ኃላፊነት አለባቸው። ስለዚህ
እና እንበለ አንዱ ጋዜጠኛ ወይንም አንዱ ድርጅት ጥሶ ቢገኝ ምን ይሆናል? ምን ይደረጋል?
አዎ እንግዲህ በደንቡ ላይ በግልጽ እንደተቀመጠው ለምሳሌ የጥቆማ ሊመጣ ይችላል፣ ከህብረተሰቡ ከመንግስቱም ሊመጣ ይችላል፣ ከድርጅቶች ሊመጣ ይችላል። ይሄ መገናኛ ብዙሃን ወይ ጋዜጣ ወይ መጽሔት ወይ ሬዲዮ ወይ ቴሌቪዥን ስማችንን አላግባብ አጥፍቷል፣ ሚዛናዊ ያልሆነ ዘገባ አስተላልፎብናል ብለው ሲሉ አቤቱታቸውን ያቀርባሉ። እንግዲህ ከአሁን በፊት የተለመደው ነገር እንደምታውቂው እንደዚህ አይነት በመንግስትም ቅሬታ ሲኖር ወይም ደግሞ በግለሰቦችም በድርጅቶችም ሲኖር ቀጥታ ፍርድ ቤት ይሄዳሉ፣ ክስ ይመሰረታል። በዚሁ ክስ የተነሳ ብዙ ውጣ ውረድ አለው። ይሄን ለማስቀረት ምንድን ነው ቀጥታ ለዚህ ለመገናኛ ብዙሃን ምክር ቤቱ አቤቱታው ይቀርባል። አቤቱታውን የሚመረምሩ ከተለያዩ የህብረተሰብ ክፍሎች የተወጣጡ ሰዎች አሉ።
አባል ናቸው ወይስ ሌሎች የህብረተሰብ
ከተለያዩ የህብረተሰብ ክፍሎች ናቸው? እነኚህ የሁለት ብራንች ወይም ደግሞ ቅርንጫፍ አለው
ነገር ናቸው ማለት ነው።
የአቤቱታ ሰሚ ጉባኤና የእንባ ጠባቂ የሚባል የተደራጁ አሉ።
የዚሁ ድርጅት አካል የሆኑ
በዚሁ በጠቅላላ ጉባኤው የሚጸድቁ ናቸው። አሁን እንግዲህ እንዳልኩሽ አሁን ቅርብ ጊዜ ነው ይህን ሰርተፍኬት ያገኘ ነው። አቤቱታ የሚቀበሉና የእንባ ጠባቂው ቡድን አባላት ገና አልተደራጁም። አሁን በሚቀጥለው የምናደራጃቸው ናቸው። ስለዚህ ለዛ ይቀርባል። እነኚህ 15 አባላት ያሉት የዳኞች አቤቱታ ሰሚ ጉባኤ ከተለያዩ የህብረተሰብ ክፍሎች ነው የሚውጣጣው። ለምሳሌ ከሃይማኖት ተቋማት፣ ከንግድ ምክር ቤት፣ ከህግ ባለሙያ ማህበር፣ ከሲቪል ሶሳይቲ፣ ራሱ ከመገናኛ ብዙሀን፣ ከዳኞች እና የህግ ባለሙያዎችን የሚይዝ ነው። ለእነሱ ይቀርባል። ይሄ አቤቱታ የሚቀርበው የስም ማጥፋት አለ ከተባለ
የህዝብ ዳኝነት ነው ማለት ነው።
የህዝብ ዳኝነት ይሰጣል። ከዛ በኋላ እነሱ የሚዳኙት በምንድን ነው? የቀረበውን ስራ ይቀርባል። ከዛ የስነ ምግባር ደንቡ አብሮ ይሰጣቸዋል። ስለዚህ ተላልፏል አልተላለፈ የሚለው እነኚህ ሰዎች ይወስናሉ። ከዛ በኋላ አቤቱታ ደግሞ ይህንን ውሳኔ አርም፣ ለምሳሌ ስም አጥፍተሃል ተብሎ ይሄ ድርጅት እርማት አውጣ ሲባል ይግባኝ መጠየቅ ይችላል። ይግባኝ ሰሚ ኮሚቴም አለው ይሄ መገናኛ ብዙሃን ምክር ቤቱ። ይሄ ይግባኝ ሰሚ ኮሚቴም ካጸደቀበት በጋዜጣው ላይ ወይ በመጽሔቱ ላይ ወይ በሬዲዮ በቴሌቪዥን ይቅርታውን የማውጣት ግዴታ አለበት።
ያንን ስም አጠፋ ከተባለ ስም ያጠፋውን ሰው ወይንም የተሳሳተውን ዜና አርሞ ማውጣት
አለበት። እምቢ ካለ ወደ ፍርድ ቤት ይሄዳል ጉዳዩ። ፍርድ ቤት ይሄድና የፍርድ ቤት ውሳኔ እንደምታውቂው አስገዳጅ ነው። ይሄን አልፈጽም ማለት አይቻለም። እዚህኛ ጋር የተሰጠው ውሳኔም እንደ አንድ ቅጣት ማክበጃ ወይ ማቅለያ ሊቀርብበት ይችላል። ካረመ ግን ነገሩ በዚህ ያልቃል፣ ፍርድ ቤትም ሳይሄድ ከዛ እነ ይሄንን ስህተት የሰራው የመገናኛ ብዙሃን እንግዲህ አንድ እርምት አድርጓል፣ እየተማረ ለሌሎች ማስተማሪያ ይሆናል፣ በዚሁ መሰረት ይቀጥላል። ነገር ግን እየደጋገሙ ደግሞ ስም የሚያጠፉ ካሉ ወይ ደግሞ ሚዛናዊ ያልሆነ ዘገባ የሚያቀርቡ ደግሞ ካሉ በዚሁ በመተዳደሪያ ደንቡ መሰረት እስከ ማስወገድ ድረስ ከአባልነት እስከ ማገድ የሚደርስበት ሁኔታ አለ።
አቶ ታምራት እንግዲህ ለውጡን ተከትሎ ኢትዮጵያ ውስጥ በርካታ የመገናኛ ብዙሃን እየተንቀሳቀሱ ነው። በተለይ በራዲዮና በቴሌቪዥን የሚሰራጩ ብዙ መገናኛ ብዙሃን አሉና ምን ያህሉ ናቸው እናንተ ጋር የተመዘገቡት?
እንግዲህ ስንመሰረት 19 መገናኛ ብዙሃን ፈርመዋል። የዛሬ 3 አመት እንዳልኩሽ ልክ በአመቱ በየአመቱ ጠቅላላ ጉባኤ መጥራት ስለነበረብን ተጨማሪ 10 መገናኛ ብዙሃን ምዝገባ ጥያቄ አቅርበው ምዝገባው አድርገውና 29 ደርሰናል። ከመንግስትም ከግልም ከማህበራትም ማለት ነው። ግን እንዳጠቃላይ ስትመለከቱ እንዳልሽው ኢትዮጵያ ውስጥ አሁን በጣም በርካታ የሳተላይት ቴሌቪዥን ሬዲዮዎች
ለመሆኑ ቁጥሩ
ቁጥራቸው ከብሮድካስት ባለስልጣን ያውቀዋል። በትንሹ ከ50 በላይ የሆኑ መገናኛ ብዙሃን አሉ ተብሎ የታሰበው። ከዚሁም ማይታነስ ደግሞ የሃይማኖት ተቋማት ደግሞ በሳተላይት ቴሌቪዥን አሉ። አዎ እነሱ እንደ አባልኛ ጋር መመዝገብ ቢያስቸግርም፣ ስለዚህ እነዚህንም አሁን እስካሁን 29 አሉ። አሁን ጠቅላላ ጉባኤ እንደገና ይጠራል ያልተመዘገቡ እንዲመዘገቡ። እና ለምዝገባው እንግዲህ እኛ የምንጠይቀው 2 ክራይቴሪያ ነው። በመተዳደሪያ ደንቡ ላይ በግልጽ እንደሰፈረው አንደኛ ህጋዊ ሆኖ ኢትዮጵያ ውስጥ መመዝገብ ያስፈልጋል። ኢትዮጵያ ውስጥ ተቀማጭነቱ ኢትዮጵያ ውስጥ መሆን አለበት። ከኢትዮጵያ መንግስት
ተቀማጭነቱ ማለት ባለቤቱ ነው ወይስ መገናኛ ብዙሃኑ ራሱ?
አዎ እንግዲህ አሁን ባለው ህግ መሰረት ኢትዮጵያዊ ያልሆነ ሰው መገናኛ ብዙሃን
ሊኖረው አይችልም።
አዎ ስለዚህ
ሁሉ ኢትዮጵያዊ ያልሆኑ የሌላ ሀገር ዜግነት የያዙና አሁን ለምሳሌ ከውጪ ከዳያስፖራ ገብተው የሚያሰራጩ
አሉ፣ ግን ምዝገባውን የወሰዱት ኢትዮጵያውያኖች ናቸው።
አሃ
የተፈቀደው ለዚህ ነው። ምዝገባውን የያዙት ኢትዮጵያውያን በሌሎች ሰዎች ስም ነው
የተመዘገቡት።
ስለዚህ እነኛ የተመዘገቡ ሰዎች ኢትዮጵያዊ ሆነው ከተመዘገቡና ያን ሰርተፍኬት ማቅረብ ከቻሉ ህጋዊ ናቸው ማለት ነው። ሁለተኛ የሚጠየቀው መስፈርት ምንድነው? ቅድም ያነሳሁት የሰነ ምግባር ደንቡን መፈረም ግዴታ ይሆናል።
ክብራትና ክብራን አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና 31 ሜትር ባንዶች ላይ ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። የምንወያየው ከኢትዮጵያ መገናኛ ብዙሃን ምክር ቤት የስራ አስፈጻሚ አባል አቶ ታምራት ኃይሉ ጋር ነው። እንድትከታተሉን ደግሜ ጋብዛለሁ። እንደው አቶ ታምራት፣ ኢትዮጵያ ውስጥ ያሉ መገናኛ ብዙሃን ጋዜጠኞቹ በስራ ላይ እለት ተእለት የሚሰማሩት ጋዜጠኞች አውቀውም ሳይሆን ጥፋት የሚከሰተው አንዳንድ ጊዜ ከልምድ ማነስም ከእውቀት ማነስም ነው። ድርጅታችሁ ስልጠና ይሰጣል? እንዲሁ ሰነዱን ቁጭ አድርጎ ይህን ሰነድ ተከተሉ ነው ወይንስ ብቃት እንዲኖራቸው ጋዜጠኞች ያግዛል?
ይሄ እንግዲህ ትልቁ መሰረታዊ ችግር ብለን የምናስበውን በኢትዮጵያ መገናኛ ብዙሃን ውስጥ የእውቀት የአቅም ችግር በስፋት ይታያል። እና የስነ ምግባር ደንቡን ብቻ በመስጠት ችግሩ ይፈታል ማለት ያስቸግራል። እርግጥ ነው የስነ ምግባር ደንቡን ብዙዎቹ ያውቁታል ማለት ይቻላል። ነገር ግን ወደ ተግባር ሲቀየር ግን ብዙ ያንን ስነ ምግባር ደንብ ለመጠበቅ የሚያስቸግሩ የተለያዩ ሁኔታዎች ይመጣሉ። ግን ብቃት እያደገ እውቀት እያደገ በሚሄድበት ጊዜ ይህን ስነ ምግባር ደንብ የመጣስ አዝማሚያው እየቀነሰ ይመጣል የሚል እምነት ስላለ ይሄ የመገናኛ ብዙሃን ምክር ቤት በዋናነት እንደውም ይሰራዋል ተብሎ ከሚታሰበው ጉዳይ አንዱ ተከታታይ የሆነ ስልጠና ለአባላት ይሰጣል። በማንኛውም አሁን እንግዲህ ሀገራችን ያለችበት ሁኔታ ይታወቃል። አሁን ይሄ ግጭት ጉዳይ አለ። ይሄ ግጭቱ እንኳ እንዴት ይዘገባል? በጋዜጠኝነት ኃላፊነት በሚሰማው መልኩ እንዴት ነው መዘገብ ያለበት የሚለው ባልሆነ መልኩ እንዴት ይዘገባል የሚለው በጣም ትልቅ ጉዳይ ነው። በሚቀጥለው ዓመት ምርጫ ይመጣል ተብሎ ይታሰባል። ከምርጫ ጋር ተያይዞ የምርጫ ዘገባ ምን መሆን አለበት የሚለው ይሰጣል። ልዩ ልዩ አይነት በተለይ የምርመራ ጋዜጠኝነት የሙስናው ጉዳይ እጅግ ሰፊ ከመሆኑ ጋር ተያይዞ ተከታታይ የሆኑ ስልጠናዎች በሀገር ውስጥ ባሉ ባለሙያዎችም ከውጭ ሀገር ባሉ ባለሙያዎችም በመነጋገር በመስጠት እንግዲህ ብቃቱ በተከታታይ ስልጠና በሰጠ መጠን የጋዜጠኞች የስነ ምግባር ደረጃ እያደገ እየተሻሻለ ይሄዳል። ይሄ ደግሞ በስራው ላይ ይንጸባረቃል ተብሎ ይታሰባል። ልክ አሁን እንደምናየው በአንዳንድ መገናኛ ብዙሃን ላይ የሚታዩት የስነ ምግባር ግድፈቶች አንዳንዶቹ ባለማወቅ፣ አንዳንዶቹ ሆን ተብሎ የሚደረጉ ናቸው። ዞሮ ዞሮ ግን ህብረተሰቡን ከዚህ መጠበቅ ስለሚያስፈልግ ስልጠናው በጣም መሰረታዊ ነው። እንደ ዋናነት እንደውም ዴይ ቱ ዴይ የሚሰራው ስራ በዋናነት ከዚሁ ከስልጠናው ጋር የተያያዘ ይሆናል ብለን
ምናልባትም እንደ ሲፒጄ ወይንም ሌሎች የመገናኛ ብዙሀን መብት ጠባቂ ድርጅቶች ሊያግዙ ሊተባበሩ ስልጠናውንም ሊያቀርቡላችሁ ወይንም ደግሞ ስልጠና የሚያቀርብ አካል ጋር ሊያገናኟችሁ የሚችሉበት ሁኔታ አለ። ይህንን ተመልክታችኋል?
አዎ። አሁንም ምዝገባችን በተለይ ህጋዊ ከመሆናችን ጋር ተያይዞ በተለያዩ መገናኛ ብዙሀን ይፋ ተደርጎ ነበረ። ከዛ ጋር ተያይዞ በጣም ብዙ ፍላጎቶች አብሮ ለመስራት ፍላጎቱ አለ። ዋናው ነገር ግን በጠቅላላ ጉባኤ አጸድቀን ፕሮጀክት መሰራት መቻል አለበት። የአመቱ ፕሮጀክት ይሰራል እና ጠቅላላ ጉባኤው እንዲያጸድቀው ይደረግና
ፕሮግራሙ፣ ፕላኑ፣ እቅዱ የአመቱ እቅድ ማለት ነው።
በጀትንም ይጨምራል ይሄ ነገር። ገንዘብ ከተለያዩ አካላት ማግኘት የሚቻልበትንም እድል በፕሮጀክት ውስጥ ይካተትና ጠቅላላ ጉባኤው እንዲያጸድቀው ይደረጋል። ከዛ በኋላ ግንኙነታችን በጣም ቀላል የሆነ ስልጠናዎችን በተከታታይ መስጠት ይቻላል። ግንዛቤ መፍጠር የሚቻልበትና ህብረተሰቡም ስለ መገናኛ ብዙሃን ምክር ቤቱ በቂ የሆነ ግንዛቤ ይዞ ስህተት ተሰርቶ እንኳን ከሆነ በራሱም ላይ ባይሆን በሌሎች ሰዎችም ላይ የተሰራ ስህተት ካለ ለዚህ ለመገናኛ ብዙሃን ምክር ቤት የማቅረብና በሙያዊ መንገድ የሚታረምበት መንገድ እንደ በፊቱ የአይጥና ድመት አይነት ሆኖ ወደ ፍርድ ቤት የመመላለስ አዝማሚያ አሁን እንኳን ቅርብ ጊዜ እንግዲህ ምክር ቤቱም እርግጥ ተቋቁሟል፣ ግን ስራውም አክቹዋሊ ስላልጀመርንም አንዳንድ የመገናኛ ብዙሀን የሬዲዮ ጣቢያዎች ተከሰው ከሌላ ክልል በመጡ እንደዚህ የመጓተት ነገር አለ። ከሌላ ክልል የመጣ ጋዜጠኛ ማን ፖሊስ ጋዜጠኛን ከስቱዲዮ ይዞ የመሄድ ሁሉ አዝማሚያ አሁን አህዱ ሬዲዮ ላይ እንደዚህ አይነት ነገር ተከስቶ ቅርብ ጊዜ የተዘጋው ይሄ ክስ እና እንደዚህ አይነት በሚዲያ ላይ የሚፈጸሙ ችግሮችን ግንዛቤ ካለመኖር ነው። ከህግ አስፈጻሚውም አካባቢ ከፖሊስም አካባቢ
በላይ እንደናንተ አይነቱ በህግ ተደራጅቶ ሙያውንም ማስከበር ወይንም ሙያውንም ደግሞ ስራ ላይ የሚያውለውን ግለሰብ ማስከበር የሚችል ኃይልም ባለመኖሩ ነው እስከዛሬ ድረስ የተከናወነው።
አዎ፣ እነኚህ ሁሉ ችግሮች አሉ። በዋናነት አሁን ከዚህ ከጋዜጠኞች ጋር ግን ተያይዞ ለሚታዩ ችግሮች የጋዜጠኞችን መብት በማስከበር በኩል የሙያ ማህበራት ኃላፊነት በጣም ሰፊ ነው። ኢትዮጵያ ውስጥ እንዳለመታደል ሆኖ እስካሁን የተለያዩ የጋዜጠኞች የሙያ ማህበራት ቢኖሩም ጠንካራ ሆነው የጋዜጠኛውን መብት በማስጠበቅ በኩል በተለያየ መንገድ የጥቃት ኢላማ ሲሆኑ እየታገሉ እንዳልሆነ ይታያል። ስለዚህ አሁን ይሄ ሚዲያ ካውንስል ወይም የመገናኛ ብዙሀን ምክር ቤት እነኚህ የጋዜጠኞች ሙያ ማህበራት እንዲጠነክሩ የጋዜጠኞቻቸውን የአባላቶቻቸውን መብት ማስከበር በሚችሉበት አሁን ስልጠናው ይህንም ይጨምራል እና ብዙ ጋዜጠኛ ኢትዮጵያ ውስጥ የጋዜጠኞች ሙያ ማህበራት አባል አይደለም። ለምን? በተለያየ ምክንያት ነው። ግን ግንዛቤ ሲፈጠር ሙያ ማህበራት በጣም አስፈላጊ መሆናቸውን ግንዛቤ እያገኙ ይሄዳሉ። በሱም ላይ የምንሰራቸው ስራዎች ሰፊ ይሆናሉ ተብሎ ይታሰባል።
አይ በጣም ጥሩ። አቶ ታምራት የመጨረሻ ላርገውና እንግዲህ ኢትዮጵያ ውስጥ ያሉ ክልሎችም የራሳቸው መገናኛ ብዙሀን አላቸውና ቀደም ብሎ እነኚህ መገናኛ ብዙሀን እንደው ውስን በሆኑ ጉዳዮች ላይ ነበር የሚዘግቡት። አሁን እያንዳንዱ መገናኛ ብዙሀን እንደ አገርን እንደሚወክል አድርጎ አገር ለአገር እንደሚጣላ አይነት ነገር አድርጎ ክልሎቹ እርስ በርስ መካከል ትልቅ ውጥረት የሚፈጠርበት ሁኔታ አለና እነሱ አባል ናቸው ወይ? እነኚህ የክልል መገናኛ ብዙሀን ያው የመንግስት ናቸው ወይ? እስቲ ይሄን መጀመሪያ ብትመልስ።
አዎ፣ እንግዲህ ምስረታው ሲከናወን ለሁሉም ጥሪ ተደርጓል። የተገኙት አሉ። አሁን ከክልሎች አካባቢ የቤኒሻንጉል ጉሙዝ መገናኛ ብዙሀን ኤጀንሲ እኛ ጋር አባል ነው። ይሄ እንግዲህ ሬዲዮም አላቸው፣ የቴሌቪዥን ፕሮግራም ከብሔራዊ ጣቢያው ጋር በመነጋገር ይሰራሉ። ድሬዳዋም እንደዚሁ እኛ ጋር አባል ነው። የደቡብ ክልል እንደዚሁ፣ እነሱም ጋዜጣም ቴሌቪዥን ሬዲዮም አላቸው እኛ ጋር።
ትግራይ፣ አማራ፣ ኦሮሞ
እነሱ ገና አልገቡም፣ ግን ጥሪ ተደርጓል። አሁን ምናልባት በሚቀጥለው ጠቅላላ ጉባኤ ሲጠራ እነኚህ ሁሉ ይገባሉ። አይ ቲንክ በኃላፊነት ስሜት ለመስራት የሚፈልጉ መገናኛ ብዙሀን ይገባሉ ብለን ነው የምናስበው።
እንግዲህ አቶ ታምራት ኃይሉ፣ አንተ የምትጨምረው ነገር ከሌለ በስተቀር ስለ ኢትዮጵያ መገናኛ ብዙሃን ምክር ቤት የምታክለው ካለ አክልና
እናንተ። የመጨረሻ ማነሳው ነገር ምንድን ነው? የመገናኛ ብዙሃን ምክር ቤቱ አንዳንድ ሰዎች ምናልባት ከግንዛቤ እጥረትም ሊሆን ይችላል የጋዜጠኞችን መብት የሚያስከብር ምክር ቤት ወይም የሚታገል አድርጎ የማሰብ ሁኔታ አለ። የሚዲያ ካውንስል ወይም ደግሞ የመገናኛ ብዙሃን ምክር ቤቱ የጋዜጠኞችን የስነ ምግባር ደንብ በማስጠበቅ በኩል በህዝብና በመንግስት መካከል ድልድይ ሆኖ ለመስራትና የሙያውን ስነ ምግባር ለማስጠበቅ የሚሰራ ነው። የጋዜጠኞችን መብት በማስከበር በኩል አሁንም ቢሆን ኃላፊነቱ የጋዜጠኞች የሙያ ማህበራት ነው። የሙያ ማህበራቱ አሁን ያሉ አሉ። እነኚህን የሙያ ማህበራት እንግዲህ ያለው አማራጭ የሙያ ማህበራቱን ማጠናከር አንድ፣ ሊጠናከሩ የማይችሉ ናቸው ደግሞ ተብሎ ከታሰበ ወይም ጋዜጠኛው እንደዛ ብሎ የሚያስብ ከሆነ አዲስ የሙያ ማህበር ማቋቋም እና ተደራጅቶ ወደዚህ ወደ መገናኛ ብዙሃን ምክር ቤቱ መምጣት እና በጋራ ሙያ የሚያድግበትን መንገድ
እንደው ለማጣራት ያህል በሙያ ማህበር ተደራጅተው ያሉ ጋዜጠኞችም የእናንተ አባል ናቸው?
አባል ናቸው። አዎ፣ ለምሳሌ 3 የጋዜጠኞች ሙያ ማህበራት አባል ናቸው። የኢትዮጵያ ጋዜጠኞች ማህበር እሱ እንደው 50ኛ ዓመቱን ቅርብ ጊዜ ነው ያከበረው። ሁለተኛ የኢትዮጵያ ስፖርት ጋዜጠኞች ማህበር የሚባልም አለ። የስፖርት ጋዜጠኞች ተሰባስበው ያቋቋሙት የኢትዮጵያ ሴት መገናኛ ብዙሃን ማህበርም አለ። እነሱም እንደዚሁ አባል ናቸው። ስለዚህ የቀሩትም ካሉ ህጋዊ ሆነው እየሰሩ ሆነው ሳይመዘገቡ የቀሩ ካሉ በቀጣይነት ይገባል። አሁን ደግሞ እንደ አዲስ እየተቋቋሙ ያሉ ሌሎችም የሙያ ማህበራት አሉ። የኤዲተርስ ፎረም አይነት አዘጋጆች እንደዚህ ተሰባስበው ደግሞ ማህበር የማቋቋም ፍላጎት አላቸው። እነሱም እየተደራጁ ነው። እንደዚህ አይነቶቹ ሲመጡ ጠንካራ የመሆን እድሉ እየሰፋ ይመጣል እና ጋዜጠኞች ዳር ሆኖ መመልከት ሳይሆን ሙያውን ለማሳደግ የግድ በሙያ ማህበር መደራጀት በጣም ያስፈልጋል። ከዛ በኋላ ደግሞ እንደዚህ በመገናኛ ብዙሃን ምክር ቤት ራሳችንን በራሳችን የምንዳኝበትን ነገር አሁን በራሳችን የስነ ምግባር ደንብ ማድረግ አለብን። ይሄ ካልሆነ ግን ልክ ካሁን በፊት እንደነበረው ሁኔታ መንግስት እያንዳንዱ ጋዜጠኛ እያንጠለጠለ እስር ቤት የሚወረውሩበትና ተመልሶ ወደ ኋላ የምንሄድበት ሁኔታ እንዳይፈጠር ሁላችንም በጋራ የምንሰራበት እድል ቢፈጠር ነው።
እሱ ብቻ ሳይሆን እንግዲህ ድርጅታችሁ ጋዜጠኞች ተአማኒና በሁሉም ኢትዮጵያውያን የሚከበርና ለሀገሪቱም ሰላምና ደህንነት የሚሰራ የመገናኛ ብዙሀን ኃይል የመመስረት አላማ ነውና ያላቸው መልካም እድል ላለው በጣም ነው የማመሰግነው። አቶ ታምራት ኃይሉ የኢትዮጵያ መገናኛ ብዙሀን ምክር ቤት የስራ አስፈጻሚ አባል፣ የቁም ነገር መጽሔት ባለቤትና አዘጋጅ፣ በጣም አመሰግናለሁ።
በጣም አመሰግናለሁ ትዝታ።
እሺ።
አድማጮች፣ አሁን ቀደም ብዬ እንዳስተዋወቅኩት ወደ ሙዚቃ ቃና ነው የምናመራው። የፕሮግራሙ አዘጋጅና አቅራቢ ደሳለኝ መኮንን እዚህ ስቱዲዮ አጠገቤ ይገኛል። ደሳለኝ፣ ላለፉት በርካታ ሳምንታት በወቅታዊ ፕሮግራሞች ሳቢያ የሙዚቃ ቃና የሙዚቃ አድናቂዎች እንደሚጠብቁት ሳናቀርብ ብንቀርም ካለፈው ሳምንት ጀምሮ ተመልሰሃል። ታዲያ ለዛሬ ምሽት እጅህ ከምን?
አሉላ፣ አመሰግናለሁ። አንተም ጋር እንግዲህ ለመጀመሪያ ጊዜ ነው ከበርካታ ሳምንታት በኋላ እዚህ ስቱዲዮ ስንገኝ። በዛሬ የሙዚቃ ቃና ፕሮግራም ያካተትኩት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል ከአንደኛ እስከ አስረኛ ያለውን ደረጃ የያዙትን ዜማዎች ነው። በርካታ ምርጥ ምርጥ ዜማዎችን ደረጃ ይዘዋል። በተለይ ሎስ አንጀለስ ካሊፎርኒያ የተወለደችው 17 ዓመቷ ድምጻዊ ቢሊ ኤሊሽ ዌን ዩ ኦል ፎል ስሊፕ ዌር ዱ ዩ ጎ የተሰኘውን የመጀመሪያ አልበሟን ካወጣች አጭር ጊዜ ነው። ሆኖም ግን በአልበሙ ውስጥ ከተካተቱት 14 ዜማዎች መካከል በአብዛኛው ማለት እችላለሁኝ አሉላ በጣም ተወደውላታል። በተለይ ግን ባድጋ የተሰኘው ዜማዋ በዚህ ሳምንት ከመቶቹ ምርጥ ዜማዎች መካከል የሁለተኝነትን ደረጃ ይዞላታል አሉላ። ሌላው የሚገርመው በቢልቦርድ ሰንጠረዥ ላይ ባለፉት 60 ዓመታት የቢልቦርድ ሰንጠረዥ እንደዚህ ሙዚቃዎችን እየዘረዘረ ማስተዋወቅ ከጀመረ ወደ 60 ዓመታት ሆነዋል። በጣም የሚገርመው ሊል ናስ ከቢሊ ሬይ ሳይረስ ጋር በጋራ ሆኖ የሚጫወተው ኦልድ ታውን ሮድ የተሰኘው ዜማ ለ17 ሳምንታት በተከታታይ በአንደኝነት ደረጃ ላይ በመቀመጥ ታሪክ ሰርቷል። ሌሎችም በርካታ ዜማዎች ከአንድ እስከ አስረኛ እርግጠኛ ነኝ ለአድማጮች ለጆሮ የሚጥሙ ዜማዎች ናቸው ብዬ አስባለሁ።
በእርግጥ የሚጥሙ ይመስለኛል ደሳለኝ። በጉጉትም የመጀመሪያ ዜማህን ለመስማት እየተጠባበቁ ይመስለኛል። በርከት ያሉ ምርጫዎች ስላሉ ሰዓት እንዳንሻማ በዚያው ወደ ዝግጅቱ እንዝለቅ። ቀዳሚው የሙዚቃ ቃና ምርጫ ይከተላል። የሙዚቃ ቃና
አሉላ መሰግናለሁ ያየር መስመሩን ስለለቀክልኝ ሰላም 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 ጤና ይስጥልኝ የተከበራችሁ የሙዚቃ ቃና አድማጮች በእያላችሁበት የክብር ሰላም ተይደረሳችሁ በዛሬው ፕሮግራም በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ 10ኛ ደረጃ ያዙትን ዜማዎች ይዤላችሁ ቀርቤያለሁ ታዲያ በቀጥታ ወደ ዜማዎቹ ነው የምናመራው የ10ኝነትን ደረጃ ከያዘው ዜማ እንጀምርና በዚህ ሳምንት በ10ኝነት ደረጃ የተቀመጠው If I Can't Have You የተሰኘው የሽዋን መንደስ ዜማ ነው እንሆ
I can't write one song that's not about you Can't drink without thinking about you Is it too late to tell you that Everything means nothing if I can't have you I'm in Toronto and I got this view But I might as well be in a hotel room, yeah Doesn't matter cause I'm so consumed Spending all my nights reading texts from you Oh, I'm good at keeping my distance I know that you're the feeling I'm missing You know that I hate to admit it But everything means nothing if I can't have you I can't write one song that's not about you Can't drink without thinking about I'm so sorry that my timing's off But I can't move on if we're still gonna talk Is it wrong for me to not want half? I want all of you, all the strings attached Oh, I'm good at keeping my distance I know that you're the feeling I'm missing You know that I hate to admit it Nothing if I can't have you I can't write one song that's not about you Can't drink
If I Can Have You የተሰኘው የሽዋን መንደስ ዜማ ነበር ያደመጥነው። የካናዳ ተወላጅ የሆነው የ20 ዓመት ወጣት ሽዋን መንደስ ወደ ሙዚቃው ዓለም ብቅ ያለው እንደ አውሮፓውያን አቆጣጠር በ2013 ዓ.ም ሲሆን እስካሁን 3 የስቱዲዮ አልበሞችን በገበያ ላይ አውሏል። ቀደም ብለን ያደመጥንለት ዜማ የወጣው ባለፈው በግንቦት ወር ሲሆን ዜማው ተወዳጅነትን አግኝቶለታል። በዚህ ሳምንት የ10ኝነትን ደረጃ ይዞለታል። የ9ኝነትን ደረጃ ወደ ያዘው ዜማ ስናመራ Sunflower የተሰኘው Post Malone'ና Swelly በጋራ የተጫወቱትን ዜማ እና ያገኛለን። ይህ ዜማ የወጣው ባለፈው የጥቅምት ወር ሲሆን ዜማው እጅጉን ከመወደዱ የተነሳ ለ32 ሳምንታት ከቢልቦርድ ሰንጠረዥ ላይ ከአንድ እስከ 10 ከያዙት ዜማዎች አንዱ ሆኖ ሰንብቷል። በዚህ ሳምንትም የ9ኝነትን ደረጃ ይዞለታል።
Every time every time I'm walking out, I can hear you telling me to turn around. Fighting for my trust and you won't back down, even if we gotta risk it all right now. I know you're scared of the unknown, you don't wanna be alone. I know I always come and go, but it's out of my control.
በስምንተኛ ደረጃ ሳከር የተሰኘውን የጆናስ ብራዘርስን ዜማ እናገኛለን። ጆናስ ብራዘርስ እንደ አውሮፓውያን አቆጣጠር በ2005 በሶስት ወንድማማቾች የተቋቋመ የፖፕ ሮክ ባንድ ሲሆን እስካሁን ድረስ በዓለም ዙሪያ ከ17 ሚሊዮን በላይ አልበም ቅጂ ሸጠዋል። ወንድማማቾቹ ላለፉት 6 ዓመታት ተለያይተው በየፊናቸው ሲሰሩ ከቆዩ በኋላ ባለፈው የመጋቢት ወር በጋራ አንድ ላይ ሆነው ቀጥላችሁ የምትሰሙትን ሳከር የተሰኘውን ነጠላ ዜማ አውጥተዋል። ዜማው እንደወጣ የአንደኝነት ደረጃ ይዞላቸው ነበር። በዚህ ሳምንት ደግሞ ወደ ስምንተኛ ደረጃ ሸርተት ብሎባቸዋል። እናድምጣው።
We go together better than birds of a feather, you and me. We'll change the weather, yeah. I'm feeling heat in December when you found me. I've been dancing on top of cars and stumbling out of bars. I follow you through the dark, can't get enough. You're the medicine and the pain, the tattoo inside my brain. And baby, you know it's obvious. I'm a sucker for you. Say the word and I'll go anywhere blindly. I'm a sucker for you. For you,
yeah.
Don't complicate it,
yeah.
'Cause I know you and you know everything about me. I can't remember all of the nights I don't remember when you found me.
I've been dancing on top of cars and stumbling out of bars. I follow you through the dark, can't get enough. You're the medicine and the pain, the tattoo inside my brain. And baby, you know it's obvious.
I'm a sucker for you.
በአሜሪካን የቢልቦርድ ሰንጠረዥ ላይ የስምንተኝነትን ደረጃ የያዘውን ሳከር የተሰኘውን የጆናስ ብራዘርስን ዜማ ነበር ያደመጥነው። ወንድማማቾቹ በዚህ ባሳለፍነው የሰኔ ወር ሃፒነስ ቢጊንስ የተሰኘውን አምስተኛ የስቱዲዮ አልበማቸውን በገበያ ላይ አውለዋል። አዲሱ አልበማቸውን በሚመለከት በተለያዩ ቦታዎች እየተዘዋወሩ የሙዚቃ ትርኢት ለማሳየት ዝግጅት ላይ ናቸው። የሰባተኝነትን ደረጃ ወደ ያዘው ዜማ ስናመራ የፖስት ማሎንን ሌላ ዜማ እንደገና እናገኛለን። ጉድባይስ የተሰኘው ዜማው የሰባተኝነትን ደረጃ ይዞለታል። ዜማውን የተጫወተው ብቻውን አይደለም። Young Tongue, Achibotan.
Me and Kurt feel the same. Too much pleasure is pain. My girl spites me in vain. All I do is complain. She needs something to change. Need to take out the ass. So f*** it all tonight. And don't tell me to shut up when you know you talk too much. But you don't got to say. I want you out of my head. I want you out of my bedroom tonight. There's no way I
I can save you. Cause I need to be saved too. I'm no good at goodbyes. We're both acting insane, but you're stubborn to change. Now I'm drinking again. 80 proof in my veins and my fingers are stained. Looking over the edge. Don't quit me tonight. Say you needed this heart, then you got it. Turns out that it wasn't what you wanted.
I want you back here tonight. I'm tryna get to know. I wanna candice you.
My argument possessive, it got you precise. Can you not turn off the TV? I'm watching it fight. I fled in garage, blue diamond on shock. You pop it like dog, his nigga Minaj. You don't need a key to drive, your car on a charger. I just wanna see the side, the one that's unbothered. And I want you to never go outside.
Good at goodbyes.
ጉድባይ የተሰኘውን የፖስት ማሎንን ዜማ ነበር ያደመጥነው። ወደ ስድስተኛነት ደረጃ ስንሸጋገር አይ ዶንት ኬር የተሰኘውን ኤድ ሸረን ከጀስቲን ቢበር ጋር በጋራ የሚጫወተውን ዜማ እናገኛለን።
I'm at a party I don't want to be at. And I don't ever wear a suit and tie yet. Wondering if I can sneak out the back. Nobody's even looking me in my eyes. You take my hand, finish my drink, say, shall we dance? Hell yeah. You know I love you, did I ever tell you? You make it better like that.
Don't think I fit in at this party. Everyone's got so much to say. Yeah. I always feel like I'm nobody. Who wants to fit in anyway? Cause I don't care when I'm with my baby. Things disappear. You're making me feel that maybe I am somebody. I can deal with the bad nights when I'm with my baby, yeah. Cause I don't care as long as you just hold me near. You can take me anywhere. You're making me feel like I'm loved by somebody. I can deal with the bad.
At a party we don't wanna be at. Trying to talk but we can't hear ourselves. Speechless, I'd rather kiss a mic back. But all these people all around, I'm crippled with anxiety. But I'm told it's where I'm supposed to be. You know what? It's kinda crazy cause I really don't mind. Can you make it better like that?
Don't think we fit in at this party. Everyone's got so much to say. Oh yeah.
በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የስድስተኝነትን ደረጃ ያዘውን አይ ዶንት ኬር የተሰኘውን እንግሊዛዊ ድምጻዊ ኤድ ሸረን እና ካናዳዊ ድምጻዊ ጀስቲን ቢበር በጋራ የተጫወቱትን ዜማ ነበር ያደመጥነው። ዜማው እዚህ ዩናይትድ ስቴትስ ብቻ አይደለም ተደናቂነትን ያተረፈው፣ በ26 የተለያዩ አገሮች የቢልቦርድ ሰንጠረዥ ላይ የበላይነትን ይዟል። በአምስተኝነት ደረጃ ደግሞ ትሩዝ ሃርት የተሰኘውን የሊዞን ዜማ እናገኛለን። የዲትሮይት ሚችጋን ግዛት ተወላጅ የሆነችው የ31 ዓመቷ የራፕ አቀንቃኝና የፊልም ተዋኝ ካዝ አይ ላቭ ዩ የተሰኘውን ሶስተኛ የስቱዲዮ አልበሟን ባለፈው ማዚያ ወር ያወጣች ሲሆን በአልበሙ ውስጥ ከተካተቱት ዜማዎቿ መካከል ቀጥለን የምናደምጠው ትሩዝ ሃርትስ የተሰኘው ዜማ የአምስተኝነትን ደረጃ ይዞላታል።
Bling, bling, then I saw them, that's the goddess in me.
You could've had a bad bitch, not
your back with you. I mean, who would wanna hide this? I will never, ever, 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 ever be your side chick. I put the sting in single. Ain't worried about a ring on my finger. So you can tell your friend, shoot your shot when you see him. It's okay, he already in my DM. Why men great till they gotta be great? Don't text me, tell it straight to my face. Best friend set me down in the salon chair.
ወደ አራተኛው ደረጃ ስንሸጋገር ቶክ የተሰኘውን የካሊድን ዜማ እናገኛለን።
Can we just talk? Can we just talk about Before we get lost, let me out first. Can't get what we want without knowing. I've never felt like this before. I apologize if I'm moving too far. Can we just talk? Can we just talk? Figure out where we're growing. Yeah. Started off right, I can see it in your eyes. I can tell that you wantin' more. What's been on your mind? There's no reason we should hide. Tell me something I ain't heard before. Oh, I've been dreaming about it, and it's you I'm on. So stop thinking about it. Can't we just talk? Can't we just talk about where we're going before we get lost? If I'm moving too far, can we just talk? Can we just talk? Figure out where we're growing. Pair out a few, left some flowers in the room. I'll make sure I leave the door unlocked. Now I'm on the way, swear I won't be late. I'll be there by 5 o'clock. Oh, you've been dreaming. I'm what you want. So stop thinking about it. Can we just talk? Can we just talk about it?
የአራተኝነትን ደረጃ ያዘውን ቶክ የተሰኘውን የካሊድን ምርጥ ዜማ ነበር ያደመጥነው። የሶስተኝነትን ደረጃ ወደ ያዘው ዜማ ስንሸጋገር ሲኖሪታ የተሰኘውን የሻን መንደስን እና የካሚላ ካቤሎን ዜማ እናገኛለን። እናደምጥላቸው።
Oh, I should be right.
ካናዳዊ ድምጻዊ ሸዋን መንደስና የኩባን አሜሪካን ድምጻዊ የሆነችው ካሚላ ካቤሎ በጋራ የተጫወቱትን ሲኞሪታ የተሰኘውን ዜማቸውን ነበር ያደመጥነው። የሶስተኝነትን ደረጃ ይዟል በቢልቦርድ ሰንጠረዥ ላይ። ቀጥለን ደግሞ የሁለተኝነትን ደረጃ የያዘውን ዜማ ስናደምጥ የ17 ዓመቷን ወጣት አሜሪካዊ ድምጻዊ ቢሊ ኤሊሽን እናገኛለን። ሎስ አንጀለስ ካሊፎርኒያ ግዛት የተወለደችው ቢሊ ኤሊሽ ዌን ዊ ኦል ፎል ስሊፕ ዌር ዱ ዊ ጎ ብላ የሰየመችውን የመጀመሪያ አልበሟን በገበያ ላይ የዋለችው ባለፈው የመጋቢት ወር መገባደጃ ላይ ነው። አልበሙ በውስጡ 14 ዜማዎችን ያካተተ ሲሆን በአልበሙ ውስጥ ያሉት አብዛኞቹ ዜማዎቿ የተወደዱላት ሲሆን ቀጥለን የምናደምጠው ባድ ጋይ የተሰኘው ዜማ የሁለተኝነትን ደረጃ ይዞላታል።
said you're alone. You said she's scared of me. I mean, I don't see what she sees, but maybe it's 'cause I'm wearing your cologne.
በዚህ ሳምንት የሁለተኝነትን ደረጃ የያዘውን ባድጋ የተሰኘውን የቢሊ ኤሊሽን ዜማ ነበር ያደመጥነው። የተከበራችሁ ሙዚቃ ቀን አድማጮች የተመደበልኝ ሰዓት እየተገባደደ ነው። የምሰናበታችሁ በዚህ ሳምንት የአንደኝነትን ደረጃ በያዘው ኦልድ ታውን ሮድ በተሰኘው ሊልናስ ከቢሊ ሬ ሳይረስ ጋር በመሆን በተጫወተው ዜማ ይሆናል። አብራችሁ ስለቆያችሁ ያመሰገንኩኝ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና እንሰንብት። ደሳለኝ መኮንን ነኝ በኔ በኩል Ciao.
Yeah, I'm gonna take my horse to the old town road. I'm gonna ride till I can't no more. I'm gonna take my horse to the old town road. I'm gonna ride till I can't no more.
I got the horses in the bag, horse stock is attached. Head is matted black, got the boots black to match. Riding on a horse, ha, you can whip your Porsche. I've been in the valley, you ain't been up off that porch. Now can't nobody tell me nothing.
You can't tell me nothing.
Can't nobody tell me nothing.
You can't tell me nothing.
Riding on a tractor, lean all in my blood. Cheated on my baby, you can go and ask me. My life is a movie, bull riding in boots. Cowboy hat from Gucci, Wrangler on my booty. Can't nobody tell me nothing.
You can't tell me nothing.
Can't nobody tell me nothing.
You can't tell me nothing.
ደሳለኝን እናመሰግናለን። ማጠቃለያ ዜና ላሰማ። የሱዳኑ የሽግግር ወታደራዊ መማክርት ሸንጎ እና ተቃዋሚ መሪዎች ሀገሪቱን ወደ ሲቪል አስተዳደር የሚያሻግር ለሶስት ዓመታት የሚዘልቅ የሽግግር መንግስት ሊያቋቁሙ መስማማታቸው ተገለጸ። ዛሬ ቅዳሜ ይህን ያስታወቁት የአፍሪካ ህብረቱ ሸምጋይ ሞሐመድ ሐሰን ሌባት ናቸው። ሊቢያ ውስጥ ሶስቱ የፍልሰተኞች ማቆያ ማዕከሎች መዘጋታቸው አስደስቶናል፣ ነገር ግን በሀገሪቱ ያሉት ፍልሰተኞችና ስደተኞች ጉዳይ እንዳሳሰበን ነው ሲል UNHCR አስታወቀ። የሆንግ ኮንግ ተቃዋሚዎች ዛሬም ሰልፍ አካሂደዋል። ፖሊሶች ሊበትኗቸው አስለቃሽ ጋዝ ረጭተዋል። ዛሬ የወጡ ሰልፈኞች በብዙ አስር ሺዎች የተገመቱ ናቸው። ሩሲያ ውስጥም ፖሊሶች ፍትሐዊነት የጎደለው ምርጫ ያሉትን በመቃወም ሰልፍ የወጡ 200 የሚሆኑ ሰዎችን ማሰራቸውን አንድ መንግስታዊ ያልሆነ ድርጅት አስታወቀ።
ክብራትና ክብራን አድማጮች በ22 በ25ና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት የአሜሪካ ድምፅ ራዲዮ በየቀኑ ከሚሶስት ሰዓት እስከ 4 ሰዓት በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። ያስተናግድኳችሁ አሉላ ከበደ ነኝ። ከፕሮግራም አቀናባሪ ብርሃን ኃይሉ ጋር በዚሁ ይሰናበታለሁ። ነገ እሁድ ከሚሶስት ሰዓት ላይ ቀጠሯችሁ ከአሜሪካ ድምፅ ጋር ይሁን። በእኔ በኩል ሰላም፣ ደህና አደሩ።